pronti o sporodi.
የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘውትር ያክብሮት ሰላምታችንን እያስቀደምን የዛሬውን የመጋቢት 11 ቀን 2008 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የማርች 20 2016 ቅንብራችንን ይዘን ቀርበናል። በቅድሚያ በአንድ ጽሑፍ እናስደምጣለን። የጽሑፉ ርዕስ የዛሬው ማንነታችንን ሁላችንንም ባንድነት የወደቅንበት የጋራ ዋጋችን ነው ይላል። በመቀጠልም የሳምንቱ አብይ ዜናዎች ይቀርባሉ። የዛሬውን ስርጭታችንን ሰፋ ያለውን ጊዜ የምንሰጠው ለቃለ ምልልስ ይሆናል። በዛሬው ዕለት ሁለት እንግዶች ጋብዘናል። እንግዶቹም ወደ ኋላ እናስተዋውቃቸዋለን። አድማጮቻችን የስርጭታችንን ሙሉ ጊዜ ከኛ ጋር እንድትቆዩ የዘውትር ግብዣችን በማስቀደም የዕለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
I do
ሲቀር የትነው መገናኝ የወደዱስ ትርየትነው መገናኝ የወደዱስ ትርየትነው መገናኝ ከአገሬን ወጥቼ ሰው አገር ነኝ በጣም ምን አልደላኝ ብዙ መልከፋኝ በጣም ምን አልደላኝ ብዙ መልከፋኝ በጣም ምን አልደላኝ ብዙ መልከፋኝ አምላኬን ነግንጂ የምናው በነገርኩት ማናው በነገርኩት ፈጣሪንና ግንጂ የምናው በነገርኩት ማናው በነገርኩት የደላኝ ይመስሎታል ተማስከን ስለኩት የደላኝ ይመስሎታል ተማስከን ስለኩት
የዛሬው ማንነታችን ሁላችንም ባንድነት የወደቅንበት የጋራ ዋጋችን ነው። አጤ ምኒልክን ሲወቅስ 100 ዓመት የፈጀው ትውልድ እሱ የኖረበት 100 ዓመት ምን ሰራበት? ቀዳማዊ ኃይለ ሥላሴን ሲተች የኖረው ያ ትውልድ ንጉሱ ከወደቀ ወዲያ እሱ የኖረበትን 42 ዓመታት ምን ጠቃሚ ነገር አደረገበት? ደርግን 17 ዓመት በረሃ ሲታገል የኖረው ህወሓት ስልጣን በጁ ላይ አስገብቶ የኖረበትን 25 ዓመታት የርዳታ ስንዴ ከመለመን ውጭ የቀደሙ ስርዓቶችን በደልን እየዘከዘከ ባለፈ ስርዓት በደል አይን ንጹህ ነኝ ቢለንም በሰራው ስንለካው ጨካኝ ከመባለው የደርግ ዘመን መንግስት የባሰ ጠርናፊ ገዳይ መሆኑን ነው ያየነው። እኛ 25 ዓመት ባንድ ጨቋኝ ስርዓት ክርስን ስንደቁስ እንደ ባቢሎኖች መግባባት አቅቶን ከመናከስ ውጭ ለሀገራችን የሚበጀውን ነገር ለማድረግ ምን ሰራን? የሀገራችን ቁስል የውሻ ቁስል እንዲሆን አንድነትን ከመምረጥ ይልቅ በክልል በጎጥ በብሔር ተቧድነን በቁስላችን ላይ እንጨት እየሰደን ማንነታችንን መርዘኛ የጎሳ ተውሳክ እንደ ማራ ልሰን በቀበሌ ልክ ሀገር መስለን መታየት አሻን እንጂ እንዳው ምን ሰራን? ትናንት ቤተ እምነቱን በመናቅ የሶሻሊስት እምነት አራማጆች የነበሩት ባህሉን ለማያከብሩለት ህብረተሰብ ስለ ህብረተሰባዊነት እየደሰኮሩ እምነቱን የግሪክ አምላክት ዘመነኛ ተረት እንደሆነ በአደባባይ ያወሩ ስለ አንድነት ቢሰብኩም ስለ ሀገር ፍቅር እጃቸውን ኢትዮጵያ ወይም ሞት ብለው ወደ ሰማይ እንደ ሮኬት ቢለቁም ኢትዮጵያ ሳትሞት እነሱ ግን ካፈሩ አስር ተቀብረዋል። ዛሬም የለውጥ የድገት የመሻልና የመሻሻል ማሳያዎቻችን በሰው ላይ ሳይሆን በድርብርብ ብሎኬቶች የተሰሩ ፎቆች ማንነት ላይ የቆሙ በማስመሰል ህዝቡ እየተራበ ልማት ብለው ሲደሰኩሩ ንጹሃን ዜጎችን እንደ ከብት በቃጫ ያሰሩ የብሔር ብሔረሰቦች መብት ይያሉ በሀገር ዱካ ላይ ሲያሴሩ እያየን ነው። እጅግ የሚያሳዝነው ደግሞ ቢያንስ ሰው መሆናቸውን አለማወቃቸው፣ ደካሞች፣ ተሰባሪዎች፣ ማቾች መሆናቸውን አለመገንዘባቸው። እኛ ዛሬ ላይ አድራጊ ፈጣሪዎች፣ ዛሬ ላይ ባለጉልበቶች፣ ዛሬ ላይ ባለሰራዊቶች ያለፈውን ስንጠላ ስናጣጥልና ስናብጠለጥል፣ እኛ ግን በነበርንበት ዘመናችን በኖርንበት የጉብዝና ወራታችን ምን ሰራን? የዛሬው ማንነታችን ሁላችንም ባንድነት የወደቅንበት የጋራ ዋጋችን ነው። ለሁሉም ነገሮች መልስ አለኝ ለሚል ግን አንዱንም መልሶ ለማያውቅ ስርዓት እኛ የምን አይነት ቅሌታም መንፈስ ባለቤቶች ብንሆን ነው ይህን ሁሉ ዘመን ድንቁርናውን ተስፋ አድርገን ይኖር ነው? ቤትኛው የጀግንነት ስሌት ነው ምኒልክን የሚረግሙ አንደበቶች ለወያኔ ተንበርክከው የሚገዙት? ቤትኛው የሰውኛ ሂሳብ ነው መንግሥቱ ኃይለ ማርያም ሰይጣን አድርገው የሚያቀርቡ ሚዲያዎች ስለ መለስ ራዕይ ሊነግሩን የቻሉት? ምን ያህል ነው የተናቅነው? ምን ያህልስ ነው ግድ የማይሰጠን? ረንዳውም ወያኔ በደለን ብለን ዕለት ዕለት ከምናላዝነው ምን ያህሉ ነው የወያኔ? በወያኔ መበደልን እንደ ጎመን በጤና ኑሮ የምናይ ሰዎች እንደው በምን አይነት ግንዛቤ ነው ስለ ሌላ ስርዓት በደል ልናወራ የምንችለው? ወያኔን ተሸክሞ የኖረ ትከሻ እንዴት ምኒልክን ለማዋረድ ተውረገረገ? ወያኔን አምልኮ የሚኖር ሕዝብ እንዴት ያሉ ላዘር ነኝ ብሎ ሊፎክር ይችላል? 10 ሚሊዮን ሕዝብ ተርቦ አድገናል የሚል መሪ ከመሐከላችን እስኪገኝ የት ነበር? አክሱም ለውላይታው ምኑ ነው የሚል ባለጌ ባለራእይ ተብሎ ሲሞካሽ፣ በሀገር ላይ ሬሳ ሲሳለቅ እኛ የት ነበርን? አዎ የዛሬው ማንነታችን ሁላችንም በአንድነት የወደቅንበት የጋራ ዋጋችን ነው።
አርማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስደምጣለን። ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በምትገኘው ናዝሬት ከተማ ባለ ዩኒቨርሲቲ የኤሌክትሪክ ማከፋፈያ ጄኔሬተር ፈንድቶ ባስከተለው ቃጠሎ ምክንያት ዩኒቨርሲቲው መዘጋቱን ከሀገር የደረሰ ዜና ገለጸ። በከተማዋ ከሰፈነው ውጥረት ጋር የተያያዘው የጸጥታ መደፍረስ ያላረገበ በመሆኑ ፍንደታው ከተቃውሞ ክፍል ጋር ያያያዘው ብዙዎች ናቸው። በዩኒቨርሲቲው ላይ ደረሰ የተባለው ቃጠሎ የተማሪዎችን ብዙ ክፍሎችን ስላወደመው ተማሪዎች ወደየመጡበት አካባቢ እንዲመለሱ ወያኔ ትዕዛዝ አስተላልፏል። ከዚሁ ጋር በተያያዘ ዜና በናዝሬት የከተማዋ ዳርቻ የመኖሪያ ቤት ገንብተው የሰሩ የነበሩ በፖሊስ ኃይል እንዲለቁ በመደረጉ በተነሳ ግጭት ብዙዎች መጎዳታቸውን ለመረዳት ተችሏል። ህገ ወጥ ናቸው የተባሉ ጨረቃ ቤቶችን ለማፍረስ በተጀመረ ዘመቻ በከተማዋ አለመረጋጋቱ መቀጠሉን የዓይን ምስክሮችም ገልጸዋል። በመላ ኢትዮጵያ የተከሰተው ህዝባዊ ቁጣን ለማብረድ የተመደቡ የአጋዚያን ጦር አባላት በአንዳንድ ስፍራዎች እየተገደሉ እንደሚገኙ በተለያዩ የዜና ማሰራጫ ዘዴዎች ሲገለጽ ሰንብቷል። በወገኖቻቸው ላይ እየደረሰ ያለውን ግፍና ጭፍጨፋ ለመበቀል የተነሳሱ በሚወስዱት እርምጃ ምክንያት የወያኔ ግብር ሰብሳቢዎችም ለነፍሳችን ዋስትና ያለን በማለት ስራቸውን ለማካሄድ የማይችሉበት ደረጃ መድረሳቸውን ከሀገር የደረሰን ዜና ገልጿል። የጥቃቱ እርምጃ የተካሄደባቸው የተባሉት ስፍራዎች በባሌ፣ ባህረርጌ፣ በሸዋ ክፍለ ሀገሮች ልዩ ልዩ አውራጃዎች መሆኑን የገለጹ ወገኖች በእነዚህ በተጠቀሱ ክፍለ ሀገሮች ባለፉት ጥቂት ሳምንቶች የአጋዚያን የጦር አባላት ተገድለው ሬሳቸው የጫካው ተጥሎ እንደታየ የአይን ምስክሮች አክለው ገልጸዋል። ባለፉት 3 ሳምንቶች ብቻ ቁጥራቸው 10 የሚደርሱ የአጋዚያን ጦር አባላት መገደላቸውን የገለጹ ወገኖች የተሽከርካሪ መኪናዎች ሰሌዳዎችንም እየፈተሹ ንብረትነቱ የወያኔ ኤፈርት የዝርፊያ ተቋም ነው ያሏቸውን እሳት በማስነሳት እንዲጋዩ እየተደረጉ መሆናቸውን ለመረዳት ተችሏል። የዘመናችን ከፍተኛ ረሃብ ኢትዮጵያ ተጠቅታለች በሚሉት የውጭ መንግስታት ውቶታ የተቀሰቀሰው ወያኔ ባለፈው አርብ ለጋሽ ሀገሮች የእርዳታ እጃቸውን ይዘረጉለት ተማጽኗል። ከዚሁ ልመና ጋር እያይዞ ኢትዮጵያ ከጎረቤት ሀገሮች ለሚጎርፉ ስደተኞች መጠጊያ በመሆኗ ይህ እጥረት ተባብሷል ካለ በኋላ 300,000 ደቡብ ሱዳናውያን፣ 400,000 ስደተኞች ከሶማሌና ከኤርትራ የምግብ አቅርቦች ኃላፊነት አለብኝ ሲል መግለጫም ሰጥቷል። በድምሩ ለ770,000 ስደተኞች ብቻ 280 ሚሊዮን ዶላር የሚያስፈልግ የተባበሩት መንግስታት የስደተኞች ኮሚሽን ተጠሪ ገልጸዋል። እስከዛሬ ከዚህ ግምት ውስጥ 800 ያህሉ ብቻ እንደተለገሰ ይፋ አድርገዋል። በኢትዮጵያ ለተንሰራፋው ረሃብ 1.4 ቢሊዮን ዶላር እንደሚያስፈልግ የገለጸው የወያኔ ባለስልጣን በኢትዮጵያ 12 ሚሊዮን ተረጃ እንዳለም ገልጿል። ይህ በእንዲህ እንዳለ የወያኔ ባለስልጣን ለአባይ ግድብ ስራም ገለጻ ሰጥቶበታል። ለረሃብ ቢኖርብንም ይላል መግለጫው የአባይን ግድብ ስራ ለማጠናቀቅ አንዳችም ችግር እንደሌለ ለፍፏል። በአንድ እጁ ልመና በሌላኛው ደግሞ ብድር የሚያቀራምተው ወያኔ 12 ሚሊዮን ህዝብ በረሃብ ምክንያት ወደ ሞት አፋፍ መቃረቡ ሳያሳስበው የአባይ ግድብ ግንባታው በመጪው ዓመት ስለሚመረቅ ምን ያህል ገንዘብ ገቢ እንደሚያገኝበት የወያኔ ትንቢቱንም እያሰማ ነው። ወያኔ እያካሄድኩ ነው በሚለው የኮንዶሚኒየም ቤቶች ቆጠራ 100 ቤቶች በህገ ወጥ መንገድ መያዛቸውን እንዳረጋገጠና ህገ ወጥ ያላቸውን ግለሰቦች በቁጥጥር ስር መዋሉን ገልጿል። 2500 ካድሬዎቹን ያሰማራበትን ፍተሻ 110,000 ቤቶች ቆጠራ ወደ መጠናቀቁ መቃረቡን የገለጸው የወያኔ ባለስልጣን በህገ ወጥ ተይዟል ያላቸው ቤቶች ግለሰቦች ሰብረው በመግባት ቀደም ሲል ከያዙት ቤት ጋር ቀላቅለው እየተጠቀሙበት እንደነበር አክሎ ገልጿል። ወያኔ ለካድሬዎቹ ለማደር 8,000 ያህል ቤቶችን ባዷቸው እንዲቀመጡ ከወሰነ በኋላ በሙስና በተጨማለቀው ያገዛዙ መዋቅር ምክንያት የባለስልጣናቱ ዘመዶችና ካድሬዎች ተሰበጣጥረው የቤት ቅርጫ እንዲያከናውኑ ታስቦ መሰናዳቱን የሚያውቁ የአዲስ አበባ ቤቶች እና ኮንስትራክሽን መስሪያ ቤት አባላት ያገዛዙ የአገር ሀብት የማውደም ስራው በተገለጹት 100 ቤቶች ብቻ ተወስኖ የሚቀር አይደለም ብለዋል። 8,000 ቤቶች ባዷቸው እንዲቀመጡና ለካድሬዎቻቸውና ለልማት ተነሳሽ ባንዳዎች እንዲሰጣቸው ከተቀመጠው ውስጥ በነበረበት ባዶ ሆኖ የተገኘው 1,200 ቤቶች ብቻ ሲሆኑ የቀሩ 6,800 ቤቶች ምን ደረጃ እንዳሉ ወያኔ በቆጠራው ላይ ዘሎታል። የቆጠራ ውጤት ተብሎ ይፋ የተደረገው የመቶ ቤቶች በቅርጫ ባለቤትነት ከህግ ውጭ ተይዟል የሚለው በጣም የተሳሳተና ቢያንስ 5,000 ቤቶች የወያኔ ባለስልጣን እንደየ ስልጣናቸው እርካብ ለወዳጆቻቸው ያደሉት እንደሆነ የኮንስትራክሽን መስሪያ ቤት ውስጥ ለረጅም ጊዜ የሰሩ ገልጸዋል። የወያኔ መገባበያ ኖቶችን በአዲስ በአገር ውስጥ ለማሳተም መወሰኑን ገለጸ። ለህትመቱም አማካሪ አድርጎ የመረጠውና ልምዳል አካብቷል የሚል ደረጃ የተሰጠው የሱዳን ከረንሲ ፕሪንቲንግ ፕሬስ መሆኑንም ጋክሎ ገልጿል። ለህትመቱ ክፍያ የሚሆነውን ውጭ ምንዛሬ ለማዳን በሚል ሰበብ ታማኝነትና ግልጽነት የሌለው የወያኔ አገዛዝ ይህን ተግባር በራሱ ማተሚያ ድርጅት ለመስራት መወሰኑ አነጋጋሪ ሆኗል። በኢትዮጵያ ከስምንት መቶ በላይ ማተሚያ ቤቶች እንዳሉ ሲታወቅ ይህን የረቀቀና ከፍተኛ የህትመት ቴክኖሎጂ መጠናቀቅ ያለበትን ተግባር በተሟላ ሁኔታ የሚሰራና በቀጣዩ የአገሪቷን ኢኮኖሚ በአሳታሚው ወያኔ ማራቢያ መሽን እንደማይጭበረበር ዋስትና በሌለበት ሁኔታ ከሱዳን ኩባንያ ጋር ተሻርኩ ሊያጠናቀቅ የፈለገው አዲስ የገንዘብ ኖት የተለያዩ ብዙ ጥያቄዎችን አስነስቷል። አዲስ የገንዘብ ኖት የማሳተሙ ፍላጎት መኖሩን እቅድ ያወጣው ወያኔ በደርግ ዘመን በሱዳን በኢትዮጵያ ምድር የኢትዮጵያን ብር እያጭበረበረ በማሳተም የመገበያያ ገንዘብ አድርገው ወያኔ ሻቢያና ሱዳን ይጠቀሙ እንደነበርና ስልጣንም ሲረከቡ ያሳተሙትን የተጭበረበረ ኖት ወደ ሀገር አስገብቶ መለወጣቸውም ይታወሳል። በመጨረሻም ሰሞኑን ዘመናዊ ቴክኖሎጂን በሚያስተናግደው የሶሻል ሚዲያ መወያያ መድረክ ላይ ወያኔዎችና ተላላኪ ባንዳዎቻቸው እየተሸማለቁ ነው። የባንዳዎች አዝማቾች የነበሩት ፓልቶክስማቸው ኢዛናና ሎሬት በመባል የሚጠሩት ቅጥር ባንዳዎች በሐሰት ሰነድ የዲያስፖራውን የባንዳዎች ስብስብ በኢንቨስትመንት መዋጮ በስማቸው ሲያዞሩ ተደርሶባቸዋል በሚል ሲወነጀሉ ተደምጠዋል። ከወያኔ ጋር የተሰበጣጠሩ ጥቅመኞቹ መረጃ አገኘን በማለት በአሰራጩት ወሬ ምክንያት መሰረታቸውና አቋማቸው ፍጹም ተመሳሳይ የሆኑ ሶስት የባንዳዎች የፓልቶ ቤቶች ተከፍተው በንትርካቸው የዲያስፖራ ቦዘኔ ሲዝናና ሰንብቷል። 200 ባንዳዎችን ያዋጡትን ገንዘብ 11 የነጠሩ ልምድ ያላቸው ዘራፊዎች በመከፋፈል የአክሲዮን ባለቤትነት የሚያደርጋቸውን ሰነድ አቅርበዋል የሚለው ዜና ከተደመጠ ወዲህ የባንዳዎች ስብስብ ስለ መሰረቱ ተናግቶ ወያኔ እንዲዳኛቸው እየተማጸኑ ነው። በዲያስፖራ ያሉ ባንዳዎችን ያሰባሰበው ኢንቨስትመንት ፕሮጀክት በዶሮ እርባታ የተነደፈው ከመቅጽበት ወደ አግሮ ኢንዱስትሪ የኢንቨስትመንት ፕሮግራም ሲሸጋገር ከ200 ባንዳዎች የቦርድነት ውክልና ስልጣን ይዘናል ያሉ 11 የመነጠቁ ስልጡን ወረበሎች ለኢንቨስትመንት ተብሎ የተዋጣውን 15 ሚሊዮን ብር በየስማቸው በመከፋፈል እያንዳንዳቸው ባለ 500 ሺህ ብር የአክሲዮን ባለቤት ነው በማድረግ ኩራት በኢትዮጵያ የሚባል ስም ቦርድ ሰይመው በውክልና በማስረጃ ያጸደቀ ከወያኔ የንግድ ሚኒስቴር የአክሲዮን የንግድ ዘርፍ ውስጥ ከማመልከቻቸው መግባቱና እንደተመዘገቡ ወያኔ ይፋ አድርጓል። ከነዚህ 11 የዘመ ችን ቀነኛ ባንዳዎች መካከል ስልጡኖቹ ኪሳው ላይቆች ኢዛናና ሎሬት የሚባሉ ወዳደሮች ዋንኛ ተዋናዮች መሆናቸው ነገለጹ ተዘረፈን ያሉ የባንዳዎች አባላት እነ ኢዛና ራሳቸው ቢሸጡ እንኳን የማይዋጡትን ብር በአክሲዮን ስም ማስመዝገባቸው ምን ያህል የልብነቱ ጥበብ ተራ እንደሆነ ያሳያል ብለዋል። የኢንቨስትመንት ፕሮፓጋንዳ የህዝብን ጆሮ ሲያደናቁር የነበረው የባንዳዎች ስብስብ አብዛኞቹ ወያኔ ሲሆኑ የቀሩት ደግሞ በዲያስፖራ ውስጥ የሚሽለኮለኩ ጥቅም አስተዳጆች እንደሆኑ የስም ዝርዝራቸው አለን የሚሉ ወገኖች ገልጸዋል። በዚህ የተቀላጠፈ ለብነት የተሰማሩትን ኢዛናና ሎሬትን ያካተተው ባለ አክሲዮን ቦርድ አባላት እርስ በርሳቸው በመካካድ የሚያደርጉት መካሰስ ምክንያት ወያኖቹ የባንዳዎች መሰባሰብ እንዳይበታተንባቸው ስጋት ላይ መውደቃቸው መፍትሄ ለመስጠት በሩጫ ላይ ናቸው። ጉዳዩን እዚህ ደረጃ ያደረሰው በሙስና ምክንያት የተከሰተው መሆኑንም ብዙዎች የተቹበት ነው። በሰሞኑ የባንዳዎች እርስ በርስ ክስ በግንባር ቀደም ተጠያቂ የሆነው የፓልቶክ ስሙ ኢዛና፣ እውነተኛ ስሙ እስራኤል ገደፉ፣ በቀድሞ ጊዜ የደርግ ወታደር የነበረ በሆላንድ ጥገኝነት አግኝቶ የሚኖር ግለሰብ ነው። በዲያስፖራ ውስጥ ካሉ ባንዳዎች የወያኔን ገጽታ ለመለወጥ እንዲችል በገንዘብ ተገዝቶ ወያኔን የሚያገለግል ህሊናውን ሽጦ የበላ ግለሰብ ነው። ኢዛና በቅንጅት ዘመንም ከደጋፊዎቹ ገንዘብ በመለመን ኪስ ሲያራቁት የነበረ ሰው ነው። በቅርቡም በሚኖርበት ሆላንድ ሀገር የአገሪቷን ዌልፌር ሶሻል ዌልፌር በሀሰት ሲቦጠቡት በመኖሩ የብዙ ዓመቶች ውዝፍ ዕዳ ውስጥ የገባ ቀማኛ ሰው ነው። ሌላኛው አጋሩ ሎሬት የሚባለው ሞራልና ምግባርን አልባ የሆነ ባንዳ ቅጥረኛ ነው። ይህ ኢትዮጵያነት ሬዲዮ ከስዊድን እስከ ስዊዘርላንድ፣ ከስዊዘርላንድ እስከ አምስተርዳም፣ ከአምስተርዳም እስከ ለንደን ያለውን የባንዶችን ኔትወርክ በቅርቡ እንደሚያጋልጥ በኮዲሁ ይገልጻል። አድማጮቻችን፣ የሳምንቱ ዋና ዋና ዜናዎች በዚሁ ይጠቃልላሉ።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን ደግሞ የቃለ ምልልስ ጊዜ ይሆናል። እንግዶቻችን በስልክ መስመር ከኛ ጋር ይገኛሉ። እንግዶቻችን ዶክተር አለማየሁ ጀምበሬና አቶ ሰለሞን አበራ ይባላሉ። ሁለቱም የሞረሽ ወገን ያማራ ድርጅት አመራር አባላት ናቸው። ሞረሽ ወገን ያማራ ድርጅት በአገራችን ኢትዮጵያ በተለይም በአማራው ነገድ ላይ በመድረስ ላይ ያለውን ግፍና መከራ እንዲሁም የተነጣጠረውን አደጋ በትግል ህልውናውን ማስከበር ዋነኛው ራዕይ አድርጎ የሚንቀሳቀስ የሲቪክ ድርጅት ነው። አማራውን ከጨርሶ መጥፋት እንታደገው የሚለው ጥሪ ወሳኝ ትግል መፈክር አድርጎ ያስተጋባል። ዶክተር አለማየሁና አቶ ሰለሞን የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንላችሁ ግብዣ መሰረት ፈቃደኛ ሆናችሁ በሰዓቱ ከኛ ጋር በመገኘታችሁ በአድማጮቻችን በራሴና እንዲሁም በሬዲዮኑ የዝግጅት ክፍል ስም እንኳን ደህና መጣችሁ ይያልኩ። ለውይይቱ ወዳደረኳችሁ ጥያቄዎች እንሸጋግራለን። ይስማማችኋል ዶክተር አለማየሁ አቶ ሰለሞን?
ይስማማናል።
መልካም። ውይይታችንን ከመጀመራችን በፊት እንግዶቻችን ባጭሩ ለአድማጮቻችን ራሳችሁን በማስተዋወቅ ብትጀምሩልን፣ ሙያ በሞረሽ ውስጥ ያላችሁን የኃላፊነት ድርሻም ጭምር አብራችሁ ብታካትቱልን በጣም አመሰግናለሁ። ተራ በተራ እንግዲህ ቀጥሉ።
እሺ፣ ለከኔ ብጀምር እኔ አለማየሁ ጀምበር ይባላል። ከሁሉ አስቀድሜ የኢትዮጵያ አንድነት ድምፅ ሬዲዮ እና የዝግጅት ክፍል አባላት ላቀረባችሁልን ግብዣ ከፍተኛ አክብሮትና አድናቆት አለኝ። ድርጅቴንም ወክዬ እናንተ ጋር በመገኘቴ ከፍተኛ ምስጋና አቀርባለሁ። ቅድም እንዳልኩት ስሜ አለማየሁ ጀምበር ይባላል። የሰሜን አሜሪካ ውስጥ የከፍተኛ ትምህርቴን ከጨረስኩ በኋላ በዩኒቨርሲቲዎች እና በተለያዩ ኢንዱስትሪዎች እሰራ ቆይቻለሁ። ሞረሽ ከተመሰረተም ጊዜ ጀምሮ አመራር አባል ሆኜ ሳገለግል ቆይቻለሁ። እንግዲህ ባጭሩ ይሄው ነው።
መልካም፣ ይቀጥሉ።
ሰለሞን አበራ እባላለሁ። ትውልዴ ስሜ ሸዋ ጅሩ ነው። በጅሩ ወረዳ ያደኩት ግን አዲስ አበባ ነው። ትምህርቴንም የተማርኩት ቸጂ ጣይቱ ብጡል ወይም ደግሞ ቁስቋም የሚባለው የሁለተኛ ደረጃ ትምህርቴን ያጠናቀቅኩት ተፈሪ መኮንን በሚባለው ትምህርት ቤት ነው። ከዛም እንግዲህ በዚህ በፖለቲካ ወንትን ቆይቼ ወጥቻለሁ። አሁን ካናዳ ነው የምገኘው። የሶስት ልጆች አባት ነኝ። ነው የምኖረው። ሞረሽ ወገኔ ከተመሰረተ ጀምሮ የበኩሌን አስተዋጽኦ አማራውን ለመታደግ የበኩሌን አስተዋጽኦ ማድረግ ደፋ ቀና ወገናችሁን ይኸው ነው እንግዲህ።
እሺ፣ መልካም። አንድ ጊዜ ከይቅርታ ጋር ላሳስባችሁና የድምጽ ጥራት ይጎለዋል። ከዚህ የሚሰማኝ አንዳንድ ድምጽ አለና ምናልባት የተከፈተ ሬዲዮ ወይንም ደግሞ አንዳንድ እንትኖች ካሏችሁ ከሱ ብትርቁልኝ በጣም አመሰግናለሁ። ትንሽ ድምጹ ወደዚህ ይመጣል። አመሰግናለሁ። ወደ ሁለተኛው ጥያቄ ልግባ። እስኪ ስለ ኢትዮጵያ ጊዜያዊ ሁኔታ እናንሳ። ሞረሽ ወገኔ አማራ ድርጅት የኢትዮጵያን ጊዜያዊ ሁኔታ እንዴት ይመለከተዋል? ዘረኛው የውያኔ አገዛዝ አጣብቂኝ ውስጥ ገብቷል። በራሱ አራዊተ ህገ መንግስት እየተገረፈ ነው። አማጽያኖች ከበውታል። ኢትዮጵያዊነት ለመከራ ተጋልጧል። ወያኔ አገሪቷን ወደ መበተን አፋፍ ይገፋፋታል ያለው ይህ አሳዛኝ ሴናሪዮ ነው። እንግዲህ እስቲ እናንተ የዛሬን ኢትዮጵያ እንዴት ትገልጿታላችሁ? አመሰግናለሁ። ቀጥሉ። ዶክተር ይቀጥሉ።
እሺ፣ እኔ ከተፈቀደልኝ ኢትዮጵያ አለች ለማለት በአሁኑ ሰዓት በጣም አስቸጋሪ ነው። እንግዲህ መፍረስ የጀመረችው የሽግግር መንግስት በተቋቋመ ጊዜ አንቀጽ 39 የሚባል ነገር ከገባ በኋላ ነው። በዚያ የሽግግር መሰረትም አማራው ውክልና ሳይኖረው በኢትዮጵያ ጉዳይ ላይ አይገባህም ተብሎ በጸደቀ ህግ ላይ ነው እንግዲህ አንቀጽ 39 የገባው እና በዛ አንቀጽ መሰረት ኢትዮጵያ ትኖራለች ወይም ደግሞ አለች ብሎ ማሰብ በጣም ከባድ ይሆናል። ከመጀመሪያውንም ሲገቡ እንግዲህ ወያኔዎቹ አገሪቱን ሲቆጣጠሩ ካድሬ ተያዘ፣ በነገድ በጎጥ ከፋፍሎ እርስ በርስ እንዲናቆር አድርገውታል። ከዚህም ሁሉ የጥፋት ድርጊት ተሳታፊ አልሆንም ያለው አማራን ግን ቤተክርስቲያን እንደገባች ብሻ አራቱም ማዕዘናት የሀገሪቱ ክፍሎች እንዲዋከብ እንዲጨፈጨፍና ከሞት የተረፈውም ደግሞ በሽት ለዘመናት ኖሮ ሀብት ንብረት ካፈራበት ከተወለደበትና የልጅ ልጆች ካየበት ቀየው እንዲፈናቀል ሆኗል። ይህ በሚሆንበት ሀገር ኢትዮጵያ እንደ ሀገር አለች ማለት እጅግ ከባድ ይሆናል። አማራ የዚህ የዘር ጥቃት ከፍተኛውን ድርሻ ቢወርስም አኟዋቱም በኖረበት ቀዬ በግፍ ተጨፍጭፏል። ጉራጌውም ከመርካቶ ጥርግርግ ተደርጎ ተባሯል። ንግዱም ለትጥቅ ወያኔ ተሰጥቷል። ይህ ሁሉ በሚሆንበት ዘመን ሀገር አለች ማለት አይቻልም። የሚነዛው የሐሰት ፕሮፓጋንዳ የፈጠራ ታሪክ በብዙ የሀገሪቱ ነገዶች በአማራው ላይ ከፍተኛ የዘር ጥላቻ እንዲፈጠር ሆኗል። ይህ ሁሉ ባለበት ሁኔታ እንግዲህ ሀገራችን፣ አባቶቻችን፣ አያቶቻችን፣ አያት ቅድመ አያቶቻችን ያቆያት ሀገር አለች ካርታዋ እንዳለ እንደነበራለ ለማለት በጣም አስቸጋሪ ይሆናል። ያለኝ አስተያየት ይህን ጨርሻለሁ።
መልካም። አቶ ሰለሞን የሚያክሉበት ነገር አለ በዚሁ ጥያቄ ዙሪያ?
እንግዲህ ዶክተር እንዳለው ጫካ ሆነው በሻቢያ ወያኔና ኦነግ የቀንበሩት ያው ዶክተር ማነው ሌንጮ ለታ እንደነገሩን በሳቸው አርቃቂነት የተረቀቀው አንቀጽ 39 እንዲሁም ደግሞ አንቀጽ 8 አማራውን ምንድነው የሀገሪቷን ሉዓላዊነት የሚወስኑት ብሔር ብሔረሰቦችና ሕዝቦች ናቸው በሚለው መሰረት ዛሬ የኢትዮጵያን ሕልውና የሚወስኑት ቡድኖች ናቸውና አኛዋት ልገንጠል ካለ መገንጠል ይችላል። ነገ ቤንሻንጉል ልገንጠል ካለ መገንጠል ይችላል። ያም አንቀጽ ነው አሁን እንግዲህ አማራውን የተንሳፈፈ ሕዝብ ያደረገው እና በነገራችን ላይ ከአራቱ ማዕዘን ሀገር አይደለም እያለ ዶክተር በግለጠው አገላለጽ ልግለጠው እና ቤተ ክርስቲያን እና መስጊድ እንደገባች ውሻ እየተባረረ ያለው አማራው ነው እና ማንም ሌላ ዜጋ የተነካ ነገር የተነካ ያለ በቅርቡ እንኳን እንደምናስታውሰው በቤኒሻንጉል አካባቢ ኦሮሞ አለ፣ ትግሬው አለ፣ ሁሉ ብሔረሰብ አለ። ግን በወረንቶ እየተነከሰ ምድር ጠባበት ያለው እንትን ዜጋ አማራው ነው። ኢትዮጵያ እንደ አገር አለች ወይ? የለችም። ለቅርጫ ስጋ የቀረበችትን አገር ናት። ዛሬ የተፈለገውን መሬት ለፈለጉት እንትን ባለሀብት በነፃ በሚባል እንትን በማሾፍ እየተጨበጨበ ነው ያለው። ለሱዳኖችም ደግሞ እስከ ዛሬ ድረስ በበረሃ እየተፈለጉ ኢትዮጵያን ለማፍረስ ባደረጉት እንትን ውለታቸውን ለመክፈል ወደፊትም ደግሞ ፖቴንሻል የሆነ ታጣቂ ኃይል ተገን እንዳይሰጠው የፈለጉትን ያህል መሬት እየቆረሱ የአማራውን መሬት እየሰጡ ነው ያለው። በተለይ ለአማራው አይደለም አራቱ ማዕዘን አገሬ ነው ከሚለው አይደለም የራሱን መሬት እየጠበበችበት ነው ያለችው። እየጠበበ እንደ ምንድነው ዱሮ ምንድነው ቻይና ነው ምናምን ሰራው የሚባል እንትን አለ አይነት ልብስ እንትን ባጠብቀው ቁጥር እየጠበበ ሹራቡ ወደ ካልሲ መሳይዝ የሚቆይ እና የአማራው መሬት በተለይ አማራውን ሳፎኬት እያደረጉት ነው እና ኢትዮጵያ አንድ ሀገር አለች ወይ? የለችም። ዛሬ የኢትዮጵያን ህልውና ቅድም እንዳልኩት የሚወስኑት ብሔር ብሔረሰቦችና ህዝቦች ናቸው እና እያንዳንዱ ብሔረሰብ የራሱን እድል የኢትዮጵያን መጻኢ እንትን ፋንታ የመወሰን እንትን መብት የተሰጠው ነው። ግን በተግባር እያየን ያለ ነው በአንቀጽ 39 መሰረት የሚሰጠው ለሁሉም ብሔር ብሔረሰቦች ነበር። አሁን ግን በተግባር እየታየ ያለው ወያኔ ነው። ወያኔዎች ደግሞ መሬቷን ቅድም ማን ነው ከዚህ በፊት ኤርሚያስ እንደነገረን አዲስ አበባን 7 ትግሬዎች መጥተው ተቀራመቱት ነው ያለው እና በወረቀትም ላይ የዋለው ወይም ደግሞ በፊት ለአማራው ብቻ መጥቶለት መሰላቸውና ከወያኔ ጋራ ይደን ሲጫፍሩ የነበሩት እንትኖች ዛሬ በተግባር ሲታይ ግን በዛች ምድር ላይ ወሳኙ ባለሀብቱም ባለንብረቱም ወያኔ ነው፣ ለሚፈልገው መስጠት የሚችለው ወያኔ ነው እና እንደ ሀገር አለች ብሎ ለማለት በጣም የማያስደፍርበት ወቅት ላይ ነው ያለነው ለማለት ነው የምፈልገው።
መልካም
አመሰግናለሁ።
እሺ፣ እስኪ በሞረሽ ወገን የአማራ ድርጅት የስራ እንቅስቃሴ ዙሪያ አጭር ቆይታ እናድርግ። ሞረሽ ወገን የአማራ ድርጅት በሲቪክ ድርጅትነቱ ያደረጃጀት ስልት ላይ በመቆም ላለፉት 3 ዓመቶች ድንቅና ብርቅ የሆኑ ትምህርታዊ መግለጫዎችን፣ የማጋለጫና የቅስቀሳ ጽሑፎችን በጥራት አቅርበዋል። በኢትዮጵያ ፖለቲካ ያገባናል ብለው ከሚንቀሳቀሱ ድርጅቶችና ቡድኖች በላቀ ሁኔታ የወያኔን የጎሳ አደረጃጀት መዘዝ፣ አገሪቷ ወዴት አቅጣጫ እየሄደች እንደሆነና ሀገርና ወገን ማዳን ምን ማለት እንደሆነ ቅስቀሳ በማድረግና በማስተማር ላቅ ያለ ሚና ይዟል። ኢትዮጵያዊነትና በተለይም አማራው ቀና ብሎ እንዲያይ ያደረገ ግዙፍ እንቅስቃሴ ነው። ከዚህ ተነስተን የድርጅቱን መዋቅርን ፈትሽ ብንል ድርጅቱ በምን ደረጃ ላይ ይገኛል? አመሰግናለሁ። ዶክተር አለማየሁ ይቀጥሉ።
መልካም። እንግዲህ ሞረሽ የዛሬ 3 ዓመት ሲቋቋም በጉባኤው ላይ ከዘጠና በላይ አባላት ተገኝተዋል። በአማራው ላይ በደረሰው በደል በሚደርሰው በደል ልባቸው የነደደ የበገነ የቆረጡ ሰዎች ስብስብ ድርጅት ተመስርቷል። ከምስረታው በኋላ ብዙ ስራዎች ተሰርተዋል። እንግዲህ ዋናው ስራ የወያኔን እና የመሰል ድርጅቶችን እኩይ ተግባር ማጋለጥ ሲሆን ይህም እንግዲህ ብዙ መግለጫዎችን አውጥተናል፣ በየድረገጾች ተበትነዋል፣ በእናንተም ሬዲዮን የተወሰኑት ተነበዋል። ከዛ ባሻገር እንግዲህ በአማራ ሕዝብ ላይ የደረሰውን ኢሰብአዊ ድርጊት የዘር ማጥፋትና የዘር ማጽዳት ወንጀል የፈጸሙ ግለሰቦችን ሆነ ቡድኖችን እነኚህን መንጥሮ አውጥቶ ለይቶ ለፍርድ ለማቅረብ በዓለም አቀፍ ፍርድ ቤት የሰብአዊ መብት ድርጅቶች በሚገኙበት የዓለም አቀፍ የሰብአዊ መብት ፍርድ ቤት ባሉበት ቦታዎች እነኚህን ሰዎች ለፍርድ ለማቅረብ የግድ ጥናት ማካሄድ ስላለብን፣ መረጃ ማሰባሰብ ስለነበረብን የመረጃ ማሰባሰቡ ፌዝ እንግዲህ አልቋል። ያንን መረጃ አሰባሰቡን የተሰበሰበውን ዶክመንት እንግዲህ በሚገባ መልኩ ካዘጋጀን በኋላ ለባለሙያዎች ለህግ ባለሙያዎች ካቀረብን በኋላ ግለሰቦቹ በያሉበት እንዲከሰሱና ለፍርድ እንዲቀርቡ እናደርጋለን። እንግዲህ ከዚህ በተጨማሪ እንግዲህ ያው አስተምረናል። አማራውን እንዲነሳ እንግዲህ እንዲያውቀው ችግሩን እንዲረዳው
ራሱ እንዲከላከል
ሞክረናል። አዎ፣ ድርጅቱንም እንዲከላከል ያለበትን ችግር እንግዲህ እኔ አማራ ነኝ እኔ ኢትዮጵያ አማራ ነኝ ሳይሆን ኢትዮጵያዊ ነኝ የሚለውን ስሜት እንግዲህ ያልገፈፈለት ብዙ ሰው ነው። እንግዲህ እኔ ከራሴ ታሪክ ጀምር አባቴ ለሊስ ቆሞ ሲጸልይ የኢትዮጵያን ጠብቅልኝ ጠላቶቿን አንቀጥቅጥልኝ እንጂ አማራን እና የአማራ ጠላቶችን እንዲያደርግልኝ ሲል አልሰማሁትም። ሆኖም ግን ምንድን ነው የቀሰቀሰኝ ወደ ድርጅቱ ልገባ የገፋፋኝ ቢባል እንግዲህ የአማራው ሕዝብ ይህን ያህል በደል ለጆሮ የሚቀፍ ለአይን በጣም የሚዘገንን የሲፈጸምበት ራሳችን መከላከል ካልቻን ማንም ሊመጣል እንደማይችል ስለተረዳው ይህን ድርጅት ከሚመሰረቱ ሰዎች አንዱ ልሆን ችያለሁኝ እና አማራውም ቢሆን እንግዲህ በድርጅት ራሱን መከላከል ስላለበት የግድ ኢትዮጵያዊነቱን የሚገፍበት ማንም ግለሰብ ሆነ ድርጅት አይኖርም። ነገር ግን የራሱ ቤት ሲቃጠል መጀመሪያ ደራሽ የመጀመሪያ ደራሽ ሆኖ የራሱን የተቃጠለውን ቤት ከጥፋት ለማዳን የራሱ የመጀመሪያ ቀራቢ መሆን ያለበት ራሱ ስለሆነ አማራውን መደራጀቱን መዘንጋት ያለበት አይመስለኝም እና እንግዲህ ድርጅቱን የበለጠ በሰው ኃይል በእውቀት በገንዘብ እንግዲህ ማጠናከር ስራ ብዙ ይጠበቅብናል። ብዙም አለን ለማለት በጣም አስቸጋሪ ነው። ምክንያቱም በጣም ብዙ በጣም ጥቂት ሰዎች ብዙ መስዋዕትነት ከፍለዋል። እንግዲህ ከድርጅቱ ሊቀመንበር ብንጀምር የገንዘብ አቅም ይጠይቃል፣ ጊዜ ይጠይቃል፣ እውቀት ይጠይቃል እና እንግዲህ ተቆርቋሪ የሆናችሁ ወገኖቻችን ድርጅቱ እንድትቀላቀሉ በዚህ አጋጣሚ ጥሬን አቀርባለሁ። ጨርሻለሁ።
መልካም። አቶ ሰለሞን የሚቀጥሉት ነገር ካለ? ይቀጥሉ።
እንግዲህ ያስተማክሱ ጋር ዶክተር እንዳለው አማራው እየወረድበት ካለበት ትንጉል አንጻር አማራው በኩል አጸፋውን ወይም ደግሞ ራስን ለመከላከል የሚደረገው እንትን ይህን ያህል እንትን ያህል አይደለም እና ሞረሽ ወገኔም ቀላል ፈተና ውስጥ አይደለም ያለው እና ድርጅቱ በምን አይነት እንትን በደንብ እንትን በአህጉር ደረጃ ተዋቅሮ በአውስትራሊያ፣ በሰሜን አሜሪካ፣ በካናዳ እና በኢሮፕ ድርጅቱን አዋቅሮ ድርጅቱ ሙዚቃ መንበር ከሀገር ወደ ሀገር እየዞሩ ቅስቀሳ በማካሄድ አማራውን ማንቃት ራሱን ከፈጽሞ ማጥፋት እንዲታደግ ከፍተኛ ጥረት እየተደረገ ነው። አሁንም እያደረግን ነው። ወደፊትም እንግዲህ እናደርጋለን አማራው ከተኛበት እስኪነቃ ድረስ። እና አማራው እንደው ባጭሩ ለመናገር ረጅም እንቅልፍ የሚያስተኛ መርፌ እንደተወጋ ነው ያለው። ግን ያው ተጭቶም አልቀረም በአዝጋሚም በሆነ ደረጃ ከእንቅልፉ እየነቃ ነው ያለው። እና ሞረሽ የአማራ እንትን ድርጅት ይህንን በማድረግ ከፍተኛ አስተዋጽኦ አድርጓል። ከምንም በላይ ደግሞ ከፍተኛውን ተጋድሎ ያደረጉ የአባቶቻችንና የእናቶቻችንን ታሪክ እየተቀበረና እያረጀ የሄደውን እንትን ለምሳሌ ዛሬ 3 ዓመት የሚኒልክን የአድዋውን በዓል እንትን ለማለት ሞረሽ ወገኔ ነው የጀመረው። እና ሞረሽ ወገኔ ሲጀምረው ሁሉም ተነቃቃና ተነሳና የራሱ ሊያደርገው ፈለገ። በጣም ጥሩ ሞረሽ የሚፈልገው ይሄንኑ ነበር። እና በተለይ ደግሞ በአሁኑ ዓመት በምን አይነት እንትን በደመቀ ሁኔታ እንደከበረ እንደተከበረ ያያችሁት ነው። እኛ እንኳን ብንተወው ጥቁሮቹ እንደማይጥሉት በሜሪላንድ ማን ነው ሞንቶጎመሪ ሜሪላንድ ውስጥ ጥቁሮች በሜሪላንድ ውስጥ በየአመቱ በማርች የአድዋ በዓል እንትን እንዲሆን
እንዲከበር
ያደርጉት እንጂ ሲሉ ኢትዮጵያዊን ሾክ ነበር ያደረገው። እና ለዚህም እንትን ሞረሽ ወገኔ እንትን ይቆራል ማለት ፈልገን ነው። እና ይህ ነው የማይናቅ ስራ ሰርቷል ለማለት ፈልጌ ነው። አመሰግናለሁ።
በጣም ቆንጆ። እስኪ ከዚሁ አርዕስት ሳንወጣ አሁንም ሞረሽ ወገኔ የአማራ ድርጅት አገራችን ኢትዮጵያ የገባችበትን ቀውስና ተከታይ መዘዝ ግምት ውስጥ በማስገባት በአስቸኳይ መወሰድ ስላለባቸው የመፍትሄ ሐሳቦች ብሎ ስላወጣው መግለጫ እንወያይ። ሞረሽ በመግለጫው ላይ በኢትዮጵያዊነት አገራዊ ስሜት በአንድነት መቆም እንደሚያስፈልግ በመጠቆም ኢትዮጵያዊነት ማንነት የመደረጃና የህብረት መሠረት መሆኑን አስምሮ የመግባቢያና የመንደርደሪያ ሐሳብ በጽሑፍ አቅርቧል። የኢትዮጵያዊነት ማንነት አደራና ግዴታ ተቀባይ አካል በማድረግ ራሱን ጥሪ አስተላልፏል። ለዚህ ጥሪ ምላሽ አግኝቷል ወይ? ምላሽ የሰጡ አካሎች ካሉ በኢትዮጵያዊነት መስፈርት ላይ ቆሞ የሚያካሂዱት ተግባር አለ ወይ ብላችሁ ትገምታላችሁ? ዶክተር አለማየሁ ይቀጥሉ።
እንግዲህ ለቀረበው ጥሪ መልክ የያዘ ምላሽ ለድርጅቱ እስካሁን አልቀረበለትም። ነገር ግን እንዲያው በደፈናው እንተባበር የሚሉ ድርጅቶች አንተኩም። ዋናው ችግር ምንድን ነው መሰላችሁ? አማራውን ጠላት ያደረጉ ብዙ በጎጥ የተደራጁ በብሔር የተደራጁ አገር በቀል ድርጅቶች አሉ እና ይህንን የሞረሽን ጥሪ ይቀበላሉ? ኢትዮጵያዊነትን የሚያንጸባርቅ ኢትዮጵያዊነትን መሰረት ያደረገ ጥሪ ይቀበላሉ ለማለት በጣም ያስቸግራል። ሆኖም ግን ጥሪው መካሄድ ነበረበት፣ ጥሪው መደረግ ነበረበት። መሰረቱም ኢትዮጵያዊነትን የያዘ መሆን አለበት። አማራ ኢትዮጵያዊ ነው፣ ሁሉም ኢትዮጵያዊ ነው። ኢትዮጵያዊነትን መሰረት ያደረገ ስብስብ ነው መሆን ያለበት ብሎ ድርጅት ስለሚያምን ጥሪውም በዛ መልክ ተደርጓል። እንግዲህ የብሔር ድርጅቶችን ተስፋ አንቆርጥም፣ ግን ብዙም አንጠብቅም። ኢትዮጵያዊነትን መሰረት ያደረጉ ድርጅቶች አብዛኛዎቹ እንግዲህ በውስጣቸው ያሉት ከመካከላቸው ጀምሮ የአማራ ጠላትነትን የያዙ ሰዎች አሉ። እንግዲህ የአማራን ስም ሲያጠፉ፣ ጥላሸት ሲቀቡ ላለፉት 40 ዓመታት በትግል ውስጥ የቆዩ ድርጅቶች ውስጥ የነበሩት ግለሰቦች አሁን የተለያየ ድርጅት እየፈጠሩ ያሉ ግለሰቦች በአማራ ላይ ያላቸው አመለካከት ጥሩ ስለሆነ
ሞረሺ አማራ ደምስ መሆኑን ስለሚያውቁ ከሞረሺ ይቀርበውን ትሪ በበጓይን ያውታል ማለት ፈታም ያስቸግራል። እና አስተሁን መልሱ እንግዲህ አስተሁን ኦፊሻሊ ድርጅቱ ትሪያችሁን ተቀብለናል እንሰባሰብ አንድ ላይ ነው የጋራ ጥላታችን ወያኔ አንድ ላይ እነው ጋር አንድ ላይ እንግዲህ ተገቢውን ቁጣት እንስጠው የሚል መልስ እስካሁን ድረስ የቀረበልን የለም።
መልካም አቶ ሰለሞን ይከተላሉ።
አዎ በዶክተር ላይ ለመጀመር በተለይ በደም ሞረሻ ተመረበት በአንድነት ላይ ያጠነጠነ መሆን እንዳለበት እና ተንባስረግቶ ነው እንት ያለው እና ዛሬ ሁላችንም እንደምናቀው በየውጭም ጣላቶች ሆኑ ወያኔ በቆረጣ እየሰሩ ያለው ወይም ደግሞ እየተጠቃቀሱ ያለው የአንድነት ኃይሎች እየተዳከሙ የብሔር ጠባብ ብሔረተኞች እያደጉና እየጎለበቱ እንዲሄዱ እየተደረገበት እንደው ሂደት አሁን እያየን ያለ ነውና በአገር ቤትም ውስጥ ሁላችንም እንደምናስታውሰው አንድነትና ማን ነው የመያድ እንደፈረሱ ያብቀብን እንዳሉም እንደማይቆጠር ነው የምናውቀው። ግን ያው የጎሳ ድርጅቶቹ እንዳሉ ምናቸውም ሳይነካ እንትን ይያሉ እየተመላለሱበት ያለው ሁኔታ ነው ያለው። በውጭም ያለውም እንትን ይሄው ነው እና የውጭ ኃይሎች የብሔረተኞቹንም ሆነ ያንደነት ኃይልነን የሚሉትን እነማን እንደሚረዷቸው በእነማን እንደየተገፉ እንዳሉ በጣም የሚገርመው ብሔረተኞቹንም ያንደነት ኃይልነንም የሚሉትንም ስፖንሰር ያደረጓቸው እንትን የሚያንቀሳቀሳቸው ኃይሎች እንደሆኑ ነው እንትን ምንለውና እንግዲህ ይህ ጥሪም እንግዲህ አሁን በሜዳው ላይ ያሉት እንትኖች እየተንቀሳቀሱ ያሉት እነዚህ ግሩፖች ናቸው። ሞረሽም ያቀረበው ጥሪ እንግዲህ ላለው እንትን ነው በሜዳ ላይ ላለው እንቅስቃሴ ነው እና እንግዲህ በተግባር ያሉትም እነዚህ ናቸው። ያ እንግዲህ የተፈጠው ምላሽ ይምጣው ከይሄንን ያገናዘበ ነው እና ኢትዮጵያዊው ይሄንን በተለይ እኔ ይሄ ሞረሽ ያቀረበውን ጥሪ እኔ ለአዳማጮች በእምነት የምለው እንደገና ተከሱት ወይም ደግሞ እነት ሬዲዮ ጣቢያ ወደፊት እንደው በነባብ መልክ አቀርቡትና ይሄንን ለኢትዮጵያዊው የዚህን ሀገር ህልውና ለሚፈልግ ኢትዮጵያዊ ሁሉ እንድታሰሙት ነው ሞረሽ ያቀረበውን እንትን ጥሪና ኢግኖር ሊገብ ሊደረግ የሚገባው እንትን አልነበረም የዚህን ሀገር ህልውና እንደ እርማት እዚህ ጋር ተካከለም ማለት ያባት ነው። ዝምታ ግን ምን ወዴት ነው ይሄድን ያለ ነው የሚያሰኝትን ከከፍተኛ ጥያቄ የሚያሰጥ ጥያቄ ነው እንት ነው ብዬ ነው ዝምታው ለኢትዮጵያዊው ትልቅ እንትን ጥያቄን እንዲያነሳ እንትን የሚያደርግ እንት ነው ብዬ ነው የማልፈው እና ማንም ምላሽ የሰጠ የለም ለማለት ፍልጌ ነው።
መልካም እስኪ ወደ ውይይታችን ማዕከል ወደ ሆነው ጥያቄ ልውሰዳችሁ። እንደገና ውያኔና አጋሮቹ ላለፉት አለው መስመር ላይ ናቸው ሰማችኋል?
ይሰማል።
ኦኬ ይቅርታ። ወደ ውይይታችን ማዕከል ወደ ሆነው ጥያቄ ልውሰዳችሁ። ውያኔና አጋሮቹ ላለፉት 25 አመታት በኢትዮጵያ ምድር በአማራው ነገድ ላይ ምን ግፍ እንደፈጸሙ የሚገልጽ የአይን እማኝነት ዋቢ ያደረገ መረጃ ሞረሽ ወገኔ አማራ ድርጅት በጽሑፍ አውጥቶ በዓለም ዙሪያ ተበትኗል። በቅድሚያ የኢትዮጵያ አንድነት ሬዲዮ ሞረሽ በኢትዮጵያ ምድር ምን እንደተፈጸመ የሚያብራራ እውነተኛ ታሪክ ለማቅረብ በመብቃቱ ልባዊ ምስጋና ያቀርባል። ለአሁኑ ላለንበት ትውልድ አሰቃቂ ጭፍጨፋ ምን እንደሆነና ድርጊቱን የፈጸሙት ያራዊት ባህሪ እንዳላቸው ስናገናዘብ በይቅርባይነት ብቻ የሚስተናገድ እንዳልሆነ ግልጽ ነው። እስቲ እናንተ የተፈጸመውንና በመፈጸም ላይ ያለው ግፍ ሞትና ስደት ለታሪክ መዝገብ ያበረከታችሁ ምን እንደሚሰማችሁና ትውልዱ ይህን ግፍ የሚረሳው ምን እርምጃ ሲወሰድ እንደሆነ አስተያየታችሁን ብትሰጡን አመሰግናለሁ። ዶክተር አለማየሁ ይቀጥሉ።
በጣም ጥሩ። እንግዲህ መርሳት የምትለው አካል በጣም አስቸጋሪ ነች። መርሳት የተባህሪ አይመስለኝም። በእኔ ግን እንስሳት ይረሳ ይሆናል፣ ግን የሰው ልጅ የደረሰበትን በደል ይረሳል ብዬ አላልገምትም። ይቅርታ ግን ማድረግ ተገቢ ነው። አዎ ክርስቶስም ይቅርታን አስተምሮናል የኛ ኃላፊነት እንግዲህ በአማራው ላይ የደረሰበትን የደረሰውን በደል የደረሰውን የዘር ጥፋት የዘር ማጽዳት ለትውልድ ማሳወቅ አለብን። ወንጀለኞችም ትክክለኛ ፍርድ ማግኘት አለባቸው። ፍርዱም የሚሰጥበት ምክንያት ለወደፊቱ በተመሳሳይ በአማራውም ሆነ በሌላው የሰብአዊ ፍጡር ላይ እንዲህ ያለ የሰብአዊ ድርጊት እንዳይፈጸም ትምህርት እንዲሆን ጥንቃቄ እንዲደረግ በሚል ነው። እና እንግዲህ ይህን ፍርድ ይሰጥ ስንል በወያኔ የውሸት ፍርድ ቤት እንደማይሆን እናንተም ትገምታላችሁ። አላማችን እንግዲህ ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶችን ጨምረን በዓለም አቀፍ ፍርድ ቤት የሰብአዊ መብት ጥሰት በሚካሄድባቸው ሀገሮች ጉዳይ በሚያይ ፍርድ ቤት ጉዳዩን አቅርበን እንግዲህ ወንጀለኞቹ ከያሉበት ሀገር ተለቅሞ በያሉበት እንግዲህ ሰሜን አሜሪካም ካናዳም አውሮፓም የተለያዩ እንግዲህ ከወያኔ የስልጣን አምልጠው ዘርፈውም ሆነ እንግዲህ ነፍሳት ተሄዱ ሰዎች አሉ። እነኚህ ሰዎች ከነማስረጃ ጋር ለፍርድ የሚቀርቡበትም ሁኔታ ማመቻቸት የኛ ኃላፊነት ይመስለኛል። እንግዲህ ቅድም እንዳልኩት የዚህ ሁሉ ልፋትና ውጤት ዋና አላማው የአይነት ሰብአዊ ድርጊት ለወደፊት እንዳይፈጸም መቼም ትምህርት ደግሞ ከዚህ ተምሮ አንዳንዱ እንዳያጠፋው በተለይ አማራው ደግሞ ራሱን እንዲጠብቅ ራሱን ከአጥፊዎች እንዲጠብቅ ይረዳል በሚል ነው። እንደው ለምሳሌ ያህል ብንሄድ አይሁዶች በሂትለር የተፈጸመባቸውን የዘር ማጽዳትና ማጥፋት ወንጀል እንግዲህ ከስድስት ሚሊዮን በላይ አይሁድ ጠፍቷል በሁለተኛው የዓለም ጦርነት። እስካሁን ድረስ የናዚ ወንጀለኞችን ለፍርድ ያቀርቧቸዋል ከየትኛውም ቦታ እያደሩ ከአውሮፓም ከላቲን አሜሪካም ከተለያዩ ቦታዎች እዚህ አሜሪካም እያደሩ ለፍርድ ያቀርቧቸዋል። ቂምን ግን አላስተማሩም ትውልዳቸውን ዜጎቻቸውን በጀርመን ህዝብ ላይ ጥላቻ እንዲያሳድሩ ቂምን አላስተማሩም አይሁዶች። ወንጀለኞች ግን የግድ መቀጣት አለባቸው የሚል እምነት አላቸው። ያ ለትምህርት ይመስለኛል በእኔ ግምት ወንጀለኞች ተገቢውን ፍርድ ማግኘት አለባቸው። ያ ወንጀል ፈጽሞ ደግሞ በማናቸውም ዜጋ ላይ እንዳይፈጸም በሚል እና ሞረሽም እንግዲህ ዋና አላማው እነኝህም ወንጀለኞች አድኖ የመያዝና ለፍርድ የማቅረብ አላማው ለወደፊት የሚመጣው ትውልድ ራሱን ከአጥቂዎች እንዲጠብቅ ይረዳል በሚል ግምት ነው። እና ለምሳሌ ታምራት ላይ ነኝ እና ሀሰን አሊ እግዚአብሔር ከውስጥ ይገኛሉ። ታምራት ላይ ነኝ የበግ ለምድ ለብሶ አማኖተኛ ነኝ መንፈሳዊ ነኝ እያለ እንግዲህ በዩቲዩብ ላይ ሲያለቅስ እናየዋለን። እና ለኛ ያ እንግዲህ ሰው ማታለል ይቻል ይሆናል እግዚአብሔርን ግን ሊያታለል እንደማይችል እናውቀዋለን። ይህንን ሰው ባገኘነው አጋጣሚ ባገኘነው መረጃ በአለበት ቦታ ለፍርድ እንደሚያቀርብ ለምናቀርበው ተስፋ አለኝ። ቢቻል እንግዲህ የሁሉ የፍርድ ሂደት ውሳኔ እንዲያገኝ በእኛ እድሜ ፍርድን እንድናይ ምኞቴ ነው። ያለኝ ይሄ ነው እንግዲህ አመሰግናለሁ።
እሺ አቶ ሰለሞን ይቀጥሉ።
እሺ እንግዲህ በእንደ ሀገር ህግና ፍርድ ቤት የሚያስፈልገው በወንጀለኞችን መቅጣት ወንጀለኞችን መቅጣት የሞተ ሰው ወይም ደግሞ ስብራቱን እንትለዋል ማለት ሳይሆን ወደፊት እንዳይከተል መቀጣጫ ነው። ህብረተሰብም በጤና ኑሮ እንዲቀጥል ትምህርት መስጫ ነው። የወንጀለኛ መቅጫ ህግ እንትን ያለው እና እስር ቤት የሚያስፈልገው እና ስለሆነም እስከዛሬ በአማራው ላይ ለነገሩ አማራው ለዚች ሀገር አንድነት ግን ያልከፈለው ዋጋ የለም እየከፈለም ነው ያለው እንጂ ስለ እውነቱ ለመናገር አሁን ኢትዮጵያ እንደ ሩዋንዳ እንደ ምናምን አልሆነችም ይባላል። አማራው ከቁጥሩም እና ከብዛቱም እና በማቴሪያልም ከማንም ያልተናነሰ እንግዲህ ያለው ለዚች ምስኪን ሀገር እንትን ግን ሲል አንገቱን ደፍቷልና ጎጃሜው ጓሮ ወገኑ ተጨፍጭፎ ተቆራርጦ በጆንያ ሰውነቱ ሲቋጠር አይደለም መጥፎ እንኳን አስተያየት ካየው እንትን የሚል የሚቆጣ ህዝብ ነበር ግን አንገቱን ደፍቷል እንዳላያልፋል እንዳልሰማም እንትን ይያለ ነው ያለው ለዚች ምስኪን ሀገር አንነስ ይባል ግን ጣላቶቹ ሊማሩልቻሉ አሁን እንደተፈጠረ ነው ያለው 25 አመት እንደው 25 አመት እንለዋለን እንጂ ከዛም በላይ ነው ለነገሩ እንደው መነጽራችንን አጉ መነጽራችንን አጥልቀን ብናየው ከ50 እና ከ60 አመት የዘለቀ ነው በአማራው ላይ ሲስተማቲክ እንትን ሲካሄድበት የነበረው ያሁኑ ግን ከጥያጣ ነው እንዲሁ እኮ በአደባባይ ከመረሽሉት እንትን ባሻገር የመሰሪነቱ ግድያ በኤድስ እንዲያልቅ እየተደረገ ያለው አሁን ባለፈው ሾክ የሚያደርገኝ እንትን የሰማሁት ምንድነው አንድ ወንድማችን ከዚህ ከአሜሪካ እህቱን ሊቀብር ሄደ በኤድስ ሞተችና እና እሱም የተማረ ዶክተር ስለነበረ ለነገሩ ዶክተሬቱ በሜዲካል ጥናት ነበርምና ስቱት የነበረችውን ክሊኒክ ይዞት መጣ ጠርጥሮ ማለት ነው እና እዚህ መጥቶ አብራቸው ለተማረ ለሜዲካል ዶክተሮች ብሎ ያሳየው ያጡጠው የነበረው ክሊኒክ ከኤድስ ጋር ያልተገናኘ ነበር እና በአሁን ጊዜ ኤድስ ያለበት ሰዎች ክሊኒክ ይዋጡ ሰርቫይቭ ያደረጉ ነው ያለው ግን በአማራው ክልል ኤድስ ያያዛቸው ሰዎች ተጣጥቶ የነበረው ኤድስ ጋር ያልተገናኘ ክሊኒክ ነበር ያን ያህል መሰሪነት ነው እየተካሄደበት ያለው ያማራው እና እኔ አንዳንድ ጊዜ የኛ ይሄ ለአንድነትም ተብሎ የሚደረገው ዝምታም ከሆነ በጣም 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 እንትን ድቅድቅ ጨለማ ውስጥ እየገባ እንደው ቅጥያጣ ዝምታ ነው እኔ ፖለቲካ የሚጠሉ ምሁራን ወንድሞቻችን እና አንተኖቻችን ወገኖቻችን አሉ እንዲህ አይነቱን ሰባዊነት ደግሞ እነሱ በሚፈቅድላቸው እንትን አለመዋጋት ማለት ምን ማለት ነው እኔ በጣም የሚገርመኝ ነገር ፖለቲካን መሸሽ ይቻላል እንት ማለት ይቻላል ለምሳሌ አሁን ባለፈው በየት ነው በደብረታቦር አካባቢ ውሃ ተመረዘ ተባለ ከዚህ በፊት ሰሜን ሸዋም ላይ እንደዚሁ ውሃ ተመርዞ ብዙ ሰው አልቋል እንዲህ አይነቱን ሙራን አያማራ እንግዲህ ኢትዮጵያዊው አማራውማ እንደግሎ ነው ኢትዮጵያዊ ነበር ሌሎች እንኳን ቢክዱት ያማሩ ልጆች በእንደዚህ በእንደዚህ አይነት ከጣጣ ሰባዊ እንትን ሲካሄድበት እንዴት ነው በሰባዊነት ለእግዚአብሔርም እንኳን ሲሉ እንዴት ነው የማያደርጉት እንዲህ አይነቱን ኢንቨስቲጌት ተደርጎ አሁን ችሎታውም ስላላቸው አክሰሱም ስላላቸው ለነጮቹ ለዌስተርኖቹ እንትን በማለት በሆነ እንትን ሄደው ኢንቨስቲጌት እንዲያደርጉ እንኳን ጥረት እየተደረገ አይደለም ያለው ስለዚህ ግድያው ቀጥሏል ዝም በማለታችን ለአንድነቷ ብለን ሳይሆን ወደ ፈሪነትም ወይም ደግሞ የስከዛሬ ድረስ የተካሄደብን የሰለን ቦላ ሰለባም እንደሆንን ነው ይመስለኛል እንትኖቻችን የቆጠሩን እንደ ሞትን ቆጥረውናል ስለዚህ ዝምታው በጣም በጣም በስቷል በአማራው እንትና አካባቢ እና ቀጥሏል ስለቀጠለ ይቅርታም እንኳን እንበል ቢባል ምህረት አልተደረገ ጣላቶች ምህረት እያደረጉ አይደለም ያለው አሁንም እያጠፉት ነው ያለው አሁንም አዳዲስ ምግደል ስልቶችን እያቀዱለት እናንተ ነው ሲስተማቲክ የሆነ እንትን ጄኖሳይድ እያካሄዱበት ነው ያለው ስለዚህ መቀጣት አለባቸው እስከዛ ድረስ በአማራው ላይ ሲስተማቲክ ጄኖሳይድ በግልጽ የሚያካሄዱ እንትኖች እዚህ እኛ ባካር ድማሉ አንተ ለፍርድ መቅረብ አለባቸው ይሄ ባገር ቤት ተፈጸማለ አልተፈጸመም ግን ተጀምሯል መጀመር ነበረበት ተሞክሯል ዶክተር ያዕቆብ ጀምረውታል ምክንያቱም ወደፊት ለዓለም ፍርድ ቤት ለማቅረብ በመጀመሪያ አገር ቤት መጀመር አለበት ቼል እንደምናደርግ እንደሚያደርግ እናቀ ነበር ሳቸውም ያውቁ ነበር አድርገውታል ቀጣው እንግዲህ ለዓለም ፍርድ እንት ማቅረብ ነው እንግዲህ ያማራው ልጅ የሚፈተኑት እዚህ ላይ ነው ኢትዮጵያን ወገኖቻችን የሚፈተኑት እዛ ላይ ነው እውቀትን ይጠይቃል ጉልበትን ይጠይቃል ገንዘብን ይጠይቃል ሞረሾ ግን አሰናድቷል በቪዲዮ በድምጽ በሁሉ ነገር የታገዘ መረጃዎችን አሰባስቦ ጨርሷል እንግዲህ ይሄንን ከግማ ድረስ የዜጋ ያማራውም ሆነ የኢትዮጵያው የዜጋውን ግዴታው ነው ለማለት ፈልጌ ነው ይሄ የሰነፍ ትውልድ ባያደርገው ለነገሩ ቀጣው ትውልድ ያደርገዋል ባያደርገውም ደግሞ ወደፊት ለትምህርት ሆኖት ጥሩ ዜጋ በኢትዮጵያ እንድታፈራ ትምህርት መማሪያ ይሆናል ብለን እናምናለን ለማለት ፈልጌ ነው
መልካም ጥሩ እስኪ ስለ ሚዲያ አውታር እናንሳ
የጸረ ኢትዮጵያ ሚዲያዎች ተብራክተዋል። የሚዲያው ኤቲክ ወይም ስነ ምግባር ያጡና የጸረ አማራ ባህሪያት ያዙ እንዳሸንፈልተዋል። ኢትዮጵያ በሚለው ሽፋን የፖለቲካ ንግድ የሚያካሂዱም አሉ። ሚዲያዎች በአብዛኛው ስብዕና ያጡና ከፋፋይ ፍልስፍናዎችን በሚያስተናግዱ ቡድኖች ተይዘዋል። ስልጡን ተቃዋሚ ነን የሚሉትም ቢሆኑ ስልጡንነታቸው በጸረ ኢትዮጵያ ረድፍ ውስጥ አቁሟቸዋል። በቅርቡ ሞረሾ ግን የአማራ ድርጅት የሚዲያ ተቋም ለመመስረት መግለጫ ሰጥቶበታል። እስቲ በዚህ ላይ ዝግጅቱ ምን ደረጃ ላይ እንዳለና ለአማራው ነገድ ህልውና አንደበት ለመሆን ለቀስቀሳና ጸረ ኢትዮጵያ ቡድኖች የሚያካሂዱትን የስነ ልቦና ጦርነት ለመመከትና የነጻነት ትግሉን ለማቀጣጠል የታሰበው የሬዲዮ ጣቢያ ማቋቋም ምን ደረጃ ላይ ይገኛል? አመሰግናለሁ። ይቀጥሉ ዶክተር አለማየሁ።
እንግዲህ የሬዲዮ ዝግጅቱ በእኛ ግምት በጣም ዘግይቶም ቢሆን መጀመር አለበት የሚል እምነት አለን። እንግዲህ ቅድም አንተ እርሱም እንደተከሰሱት አማራው ላይ ከፍተኛ የሐሰት ፕሮፓጋንዳ ተነስቷል። ላለፉት 40 እና 50 ዓመታት ያላቋረጠ የስም ማጥፋት ዘመቻ ተካሂዶበታል። በዚህ በቅርቡ ባወጣነውም ከ1983 እስከ 2007 ዓ.ም በአማራው ነገድ ላይ የደረሰውን የዘር ማጥፋትና ማጥላት ወንጀል የጥናት ውጤት ዘገባ ላይ ብዙ አንብቦ ለመጨረስ በጣም የሚዘገንኑ ስሜትን በጣም የሚፈታተኑ ወንጀሎች ተፈጽሞበታል። በአማራው ላይ እንግዲህ የነፍሰ ጡር ባንጀ በሳንጃ እንግዲህ ሲቀደድ፣ ህጻናት በገደል ሲወረወሩ፣ አረጋውያንና አሮጊቶች በገደል አይናቸውን ተሸፍነው ሲጣሉ፣ ከነቤታቸው መጫቷ በቤቷ ውስጥ እንዳለች በእሳት ስትጋይ ከነቤቷ፣ ይህ ሁሉ ግፍ ህዝብ እንዳያውቀው መደረጉ ወንጀልም ነው ብለን እናምናለን። ስለዚህ ህዝብ የግድ ማወቅ አለበት ይህንን ወንጀል። ኢትዮጵያ ውስጥ ያለው ህዝብ ደግሞ በአብዛኛው እንግዲህ የዘመኑ ቴክኖሎጂ ተቋራሽ አይደለም። ይህ ያለው ውጭ ያለው ኢትዮጵያዊ እኛ የምናወጣው መግለጫ ያነባል፣ ይረዳል ያለውን ችግር። ሆኖም ግን ዋናው የችግሩ ባለቤት ኢትዮጵያዊ ስለሆነ አማራው ኢትዮጵያ ውስጥ ያለው አማራ ስለሆነ የግድ ይሄ ዜና ሊደርሰው ይገባል። ይህንን ግፍ ያልሰማው እንግዲህ በተለይ በዚህ በሰሜኑ በጎጃም፣ በጎንደር፣ በወሎ፣ በሰሜን ሸዋ ያለው አማራ የግድ ማወቅ አለበት። የገጠሩ ኢንተርኔት የለም እንግዲህ እንደምታውቁት፣ ኢንተርኔት ከሌለ ዜናው አይደርሰውም። ያለው ደቡብ የተፈጸመው ወንጀል ምን እንደተደረገ አያውቅም። ያንን ዜና የማሰራጨት የማስተላለፍ ኃላፊነት የእኛ ግዴታ ነው እና እንግዲህ በኢትዮጵያ ስም የተቋቋሙ ዜና አውታሮች አሉ። በጣም ጥቂቶች በዋነኛነት የእናንተ ሬዲዮ የእኛን ዘገባዎች ለአካባቢው ከኢትዮጵያ ውጭ ላሉ ኢትዮጵያውያን አድማጮች እንዲደርስ ታደርጋላችሁ። ያ ትልቅ አስተዋጽኦ ነው፣ እግዚአብሔር ይስጣችሁ። ሆኖም ግን ከእናንተ በተቃራኒ ሁሉም ኢትዮጵያዊ የሚጋፍፉ ለኢትዮጵያ ሕዝብ ቆመ የሚሉ የሚዲያ አውታሮች የአማራውን ችግር ወደ ጎን በመተው የራሳቸውን የፖለቲካ ጥቅም ማራመጃ ብቻ እያደረጉት መሆኑን ግልጽ ነው ለሁላችን እና ለዚህ በዚህ ምክንያት የሞረሽ ሬዲዮ ማዘጋጀት የግድ ይላልና አገር ሊደርስ የሚችል በቀላሉ ሊጠለፍ የማይችል የሳተላይት ሬዲዮ ለመክፈት ጥናቱን አካሄደን ጨርሰናል። የሚያስፈልገውን ገንዘብ ወጪ፣ የሰው ኃይል ተናቅናል፣ ጨርሰናል። አሁን ገንዘብ ወደ ማሰባሰቡ ደረጃ ላይ ነው ያለ ነው። እንግዲህ ገንዘቡ በከፊል ብዙ ተሰብስቧል፣ በከፊል ደርሷል። የቀረውን እንግዲህ የምሰሙ ይህን ሬዲዮ ለምታዳምጡ ወገኖቻችን ያላችሁን ባላችሁ አቅም አስተዋጽኦ እንድታደርጉ ጥሪ እናቀርባለን። የሚመጣው እሁድ ደግሞ በ6 PM በኒውዮርክ ሰዓት አቆጣጠር ሞረሽ የፈንድሬዚንግ ፕሮግራም ይኖረዋል። ለተለያዩ ሀገሮች የምትኖሩ ኢትዮጵያውያን የምትገቡበት የስልክ ቁጥርና ኮድ ተበትኗል በድረገጾች ላይ። እንግዲህ እናንተም ሬዲዮ ይህንን ዜና እንደሚሰራጭ እመት አለኝ እና ይሄንን ለምስተሙ ኢትዮጵያውያን ዛሬ ሳምንት እሁድ 6 ፒኤም በኒውዮርክ ሰዓት አቆጣጠር ለቴሌኮንፈረንስ ተገኝታችሁ ያቅማችሁን ያህል በድርጅቱ የሬዲዮ ፕሮግራም የሚውል ገንዘብ አስተዋጽኦ እንድታደርጉ ገዢ ጥሬን አስተላልፋለሁ። አመሰግናለሁ።
መልካም። አቶ ሰለሞን።
እሺ እንግዲህ እንደንተን ኢንፎርሜሽን ሙሉ ሰው ያርጋል እና አማራው የጎደለው አንድ ነገር እሱ ነው። ያ ደግሞ እንዳይሆን ጣላቶቹ ወዳጅ መስለው ጣላቶችም እየሰሩ በከፍተኛ ደረጃ እየሰሩ ያለው ያንን ነውና ለምን እንደው ከበሬጅ የማትሰጡት በዚህ አካባቢ እንዴ አማራው እንዲሆነ በዚህ አካባቢ እንዲሆነ ሲባል ምን ነው ህዝብን ለህዝብ ህዝብን ከህዝብ ለማጋጨት ነው የሚል ነበር። ድሮኛም ውስጣቸው በነበርን ጊዜ እንትን ስንታገላቸው የሚፈጠን የነበረው አፍቂኝ መልስ ይሄ ነበር እና ለምሳሌ በአሁን በቅርቡ እንኳን በቤኒሻንጉል የተካሄደው እነዚህ ቀደም ያልኳችሁ 12 ሰዎች ተቆራርጠው በጆን እያተገኙ እንግዲህ እነሱ በፈለጋቸው ወቅት እንትን ያረጉት ነው። ከዛ በፊት ግን ወደ 163 አማሮች ተቆራርጠው እጃቸውን ከበሩ መምጫ ያደረጉት ይባል እንዴት እንደዚህ ይባላል ተብሎ ለሞተው አማራ ሳይታሰብ እንዴት እንደዚህ ምስኪኖቹን እንትኖች በብሄሮች እንዴት እንዲያርጋችሁ ታብጠለጥሏቸዋላችሁ ተብለን ነበር ስንዘለፍ የነበረው። እነሱ ሲላቸው ግን ያው በራሳቸው አንደበት ተናገሩት እና 12 አማሮች እጃቸውና አንጠራቸው ተቆራርጡ እና ምንድነው እንዲህ እንዲህ አይነቱን ማውጣቱን ምንድነው ያሉት እነሱ በብሄርን ከብሄረሰብ እንትን ላለማጋጨት ነው ግን ደብል ስታንዳርድ እንዲሉ አሁን በሱርማ ብሄረሰብ ላይ እንትን ተወሰደውን እንትን በአደባባይ እንደውም በጣም እንትን ተደርጎ ተጋኖ ሁጫይ ላይ ከእኔም ራሴ ተባብር ያለው ያንን እንትን በማጋለጥ ደረጃ በከፍተኛ ደረጃ ነው እንትን የተባለው እና አማራው ግን እንዲህ አይነቱ ዛሬ በሱርማ ብሔረሰብ ላይ እንትን የተከሰተው እንትን የየቀን የየዕለት ዕለቱ እንትን ነው እና ምን ጊዜም ከህሌና የማይረሳኝ ያቺ ደራ ላይ ደራ የሚባል ሰሜን ሸዋ ደራ ላይ የባለቤቷን ብልት በገመድ አስራ ቀሚሷን ወደ ላይ ገልባ በገበያ መሃል እንድትሄድ የተደረገችው እንትን እስከመቼውም አይረሳኝም እና አሁን የሱርማ ብሔረሰቦችን አንገትና እንትናቸውን በገመድ ማስተሳሰሩና ያኛውን ሳነጻጽረው ያኛው በጣም እንትን የገዘፈ ነውና እስከዚህም ለዛኛው ከቨረጅ ሊሰጠው እና ሲስተማቲክ ሆነ እንትን አለ አፈና አለ። ቀደም ዶክተር አለማየሁ እንዳለው የተወሰኑ ሚዲያዎች ናቸው ባነው ወልቃይት ዳስካምና እናንተ ናችሁ ያው እየደከማችሁ ያላችሁት ያማራውን እንትን ሞረሽም በሚሰጣችሁ ማሳሰቢያ መሰረት እያሰማችሁም በዌብሳይታችሁም ላይ እየለጠፋችሁ ያላችሁትና ስለዚህ አንድ ሬዲዮ አማራው ዲዘርቭ ያደርጋል እንደሌሎቹ ይሄንን በደንብ ሊሰመርበት ይገባል። ጥላቻንና መከፋፈልን ሊደሰኩርበት ሳይሆን ይህ ዛሬ ድሮ ኢትዮጵያዊነትን የጫነብን እሱ ነው የተባለው ኢትዮጵያ የኢትዮጵያ ዋልታ የኢትዮጵያ አለኝታ ነው አማራውማ በአማራነት ከተደረጀ ኢትዮጵያ አለቀላት ይባልለት የነበረው ህዝብ ዛሬ እንኳን ኢትዮጵያ ሊያድን ቀርቶ ራሱን የማያድንበት ደረጃ ላይ ደርሷል። ለዚህ ደግሞ ያበቃ ነው የራሱ ያማራ ልጆች ነው። በነገራችን ላይ መሰመሪያ ያለበት የደባው ተባባሪዎች ወይ ደግሞ እንደውም አሁንማ በከፍተኛ ደረጃ አማራው እንዳይደራጅ አማራው እንዳይሰባሰብ አማራው ይሱ የሆነ ሚዲያ እንዳይኖረው ጣልፈው የሚጥሉት የራሱ ያማራው ልጆች ናቸው።
እሳና
በጣም አሳዛኝ እንትን ነው ወቅት ነው። እስከመጨረሻው አስተፋሻችንን እስክትል ድረስ እንታገላለን እንደናንተ አይነቶች እንደምትጫጭን እንደምትተባበሩን ተስፋለን። ሰባይ መብቱ ነው አማራው የሚደረግበትን የሚፈጸምበትን የማወቅ ሰባይ መብቱ ነው ያንን መብቱ ነው እየተነፈጋል እና አመድ በዱቄት ይስቃል እንዲሉ ስለወያኔ አፈና ያወራን እዚህ አፋኞች እንደውም ከወያኔ ባልተናነሰ አፋኞች ናቸው ዛሬ አማራውን ያፈኑቻል። ይህ የሬዲዮ ጣቢያ ባሽናፊነት እንዳወጣ ወይም ደግሞ ኦን እንዳይሆን ከፍተኛ ርብርቦች ነው እየተካሄደ ያለው። እነዚህ ሰዎች ዛሬም ወያኔ ከስልጣን ወርዶ አዲስ አበባ ቢሄዱ የባሱ አምባገነኖች እንደሚሆኑ ይሄ ለኔ ማመላከቻ ነው። እና ምንም ይሁን ምንም ግን ያንድን ህዝብ አይደለም ያንድን ግለሰብ የዲሞክራሲ መብትን መጋፋት ማለት ምን ማለት ነው? ዛሬ በኢትዮጵያ ውስጥ የሚደረገውን ሰብአዊ መብት ረገጣ ወይም ደግሞ አፈና እንቃወማለን እየተባለ እዚህ የሚደረገውን አፈና እንዴት ነው ካራክተራይዝ የሚያደርጉት? እንዴት ነው ጀስቲፋይ የሚያደርጉት? ለምን በአደባባይ ወጥተው ለምን ድቤት አናደርግም? ለምን አማራው ለምን አንድ ሚዲያ እንኳን ዲዘርቭ እንደማያደርግ? ዛሬ ቅናት አይደለም በቅናት መናገር አይደለም። ኦሮሞቹ ዛሬ በቴሌቪዥንም ሆነ በእንትን በሬዲዮ ከአስር በላይ እንትን ሚዲያ አላቸው። ጥራቱን በነሴኔን እንትን በጣም የጠበቀ የቴሌቪዥን ጣቢያ አላቸው። አማራው አንድ ኮሳሳ ፎርት ዌቭ ሬዲዮ ዲዘርቭ አያደርግም? ያም ደግሞ ሊድንበት ያም ደግሞ ሊድንበት ዲዘርቭ አያደርግም? እና ምን ነው ማለት የምፈልገው? አመሰግናለሁ የኔ ወንድም።
The number you have dialed is incorrect. Please enter the number you wish to call.
በጣም በጣም እናከብራለን በጣም እናመሰግናለን አመሰግናለሁ።
በጣም እግዚአብሔር ይስጥልኝ።
The number you have dialed is incorrect. Goodbye.
ተቋረጠ። Hello. Hello. ኦኬ ዶክተር አለማየሁ አቶ ሰለሞን
እኔ አለሁ።
ኦኬ ዶክተር አለማየሁ ተቋርጧል። አንዴ መስመር ላይ ጠብቁኝ እስኪ።
እሺ
በቃ ወይም እኛ እናጠቃለው ጊዜም ብዙ በቂ ጊዜ ስለሌለን እኔ እናርሶ እናጠቃለው ጥያቄውን። አቶ ማነው ዶክተር አለማየሁ ጀምበሬ ወጥተዋል። ይከብዳል እንደገና እሳቸው ማግኘት አሁን። እሺ እንደ መጨረሻ ሀሳብ ነው ጥያቄዎችን አጠቃልያለሁ። እስኪ እኔ በጥያቄ ላይ ያላካተትኩት ወይም እናንተ መገለጽ አለበት የምትሉት ወይም የሚሉት እርሶ ካለ እንደ ጥሪም እንደ መልእክትም የሚያስተላልፉት እንትን ካለዎት የመጨረሻ እድል አድርጌ ልስጥዎት እና አንድ አምስት ስድስት ደቂቃ ባልሞላ ጊዜ ውስጥ እንዲያጠናቅቁልኝ ከአደራ ጭምር አሳስብዎታለሁ። አመሰግናለሁ። ይቀጥሉ።
እሺ እንግዲህ እኔ ማለት የምፈልገው ምንድን ነው፣ አማራው ተክዷል። አማራው ተክዷል። በኢትዮጵያውያን ወንድሞቹና እህቶቹ ብቻ ሳይሆን በራሱም ልጆች የተካደ ህዝብ ነው። ስለ እውነት ለመናገር ዛሬ የነፍጠኛ ነገር አታምጡብን በየድርጅቱ በገባንበት በነገራችን ላይ ያለ ምንድን አህያ ምንድን ነው ያለችው እኔ ምን ያላልኩበት ዳገት የለም ብላለች። እና ሞክረነዋል፣ ሁሉንም ሞክረነዋል፣ አይተነዋል። ግን እየተባልን ያለ ነው ምንድን ነው ይሄ የነፍጠኛን ነገር የነፍጠኛን አስተሳሰብ አታምጡ ነው። እና ያ ምንድን ያደርገኛል ወደ 20 ዓመት እና 30 ዓመት 40 ዓመት እንትን ወደ ኋላ ይወስደኛል። እና በከፍተኛ ደረጃ እየተካሄደ ያለው አማራው ንጉሳዊ ዘውዳዊ አገዛዙን እንትን ለመጣል 80% የምታዳምጡ ማዳምጡ ብትፈልጉ ታዘቡኝ፣ 80% ከፍተኛውን ተጋድሎ አስተዋጽኦ ያደረገው የአማራ ልጅ ነው። መሬት ላራሹ የሚለውን መፈክር በማንገብ ከዛም በኢህአፓም እንትን በኢህአፓና በመኢሶን እንትን በመኢሶን ሳይድ ኦሮሞዎች ኦኤልኤፍ በኢህአፓም ሳይድ እንደዚሁ የሰሜኖቹ ብልጦች እኛን ድራይቭ እያደረጉ መሀል እየገባ ግንባሩን ለጥይትና ለእንትን እየሰጠ ያለቀው የተረፈረፈው ለመሬት ላራሹና ለወዛደረው አምባገነንነት የሞተው የወደቀው የአማራው ልጅ ነው። ዛሬ ያ ሁሉ ተክዶ ነፍጠኛ እየተባለ በየእንትኑ በየአካባቢው በየተሰበሰብንበት አንድነት እንትን ሁሉ ሲያሸማቅቁንና እንትን ሲሉን ነው። አንድነት ከአንድነትም የሰማነው ይሄንን ነው። መድረክ ውስጥ ገብቶ ምንድን ነበር ይባል የነበረው? በነገራችን ላይ ለሞረሽ መመስረት ዋነኛው እንትን የጉራ ፈርዳ የአማራዎች መፈናቀል እንትን ነው። እና መድረክ መግለጫ ለማውጣት ተጸይፎ አንድነቶች ሲወተውቱ ቆይ ያጠና ነው ነው ተብሎ እስከዛሬስ መድረኮች ያጠኑት ነው መግለጫ ሳይወጡ ማለት እና ከዛም በኋላ እንግዲህ በዚህ በጋምቤላም 542 እንትን ጭፍጨፋ ተካሂዶ ዛሬ አዲስ ኢትዮጵያ የሚባለው እንትን ሊቀመንበር አቶ ባንግነቶ ወዴ ራሴ በስልክ ደውዬ አነጋግረው መግለጫ ማውጣት ያልፈለገ ግለሰብ ነው አላወጣም ቻሌንጅ አድርጌው ማውጣት አልፈለገም ይህ ነው እንግዲህ ይህ ሁኔታ ባለበት እንትን ላይ እኛ ያማራ ልጆች እንግዲህ ዛሬ አንድነት ይያል እንግዲህ እየተፈሰከሰከኛ አው አንድነት ያ የሞተም ያለበት መሰረቱ ዋናው ምንጩም አማራው እየሞተበት ያለው አንድነት ነው ግን ራሳችንን ማዳን አለበት አሟጠናል እና የትም ይሄድም እኛ ኪሳችንን እንትን እስከከፈተን ድረስና ለሸክም ደግሞ ለሰመንጃም ሸክም ኪሳችንን እንትስካልበት ነው እንጂ ዛሬ የአንድነት እንትን ባሸናፊነት ወጥቻለሁ የሚለው ወደ ሻቢያ ጉያ ሲገባ መጀመሪያ ሚኒሊክን እንዲረግም የተጠየቀው ከዛም ከስራ ፈጻሚውም ከሆነ ከእንትን ከዜና እንትናቸው ያማራ ልጆች እንዲያጠሩ ነው እንትን የቀረበላቸው ይህ ነው ሪያሊቲው እና ያማራ ልጆች እኔ ሊለው የሚፈልገው ዛሬ የምታዩትን ነገር መመስከር ካልቻላችሁ ነገ እናንተ ድል አግኝታችሁ 4 ኪሎ ብትገቡ እንደወያኔዎች የማትክዱበት ምንድነው እንትኑ እና የሆነ ነገር ያያችሁትን ነገር ወነት ውሸትን ውሸት ማለት ካልቻል እኔ ራሴ ያሰጋኛል ወደፊትም የዚህ ሀገር እንትን መፍቴ ስለሚያሰጋይ ብቻ ነው ስለዚህ ምንድነውኛ ስለውነት ነው እንትን ያለው ተከዳናል መጥራፍ ይህ ህዝብ መዳን አለበት ብለን ነው እንትን ደፋ ቀና ይያልን ያለ ነው እና አይናችሁን ግለጡና እዩ ይህ ህዝብ ቢድን ኢትዮጵያ ትድናለች ዛሬ አማራ ውስጥ ሲደረጅ ኢትዮጵያ ተፈራርሳለች የሚል የበጠላት ወሬ ተጠልፋችሁ እኔ እንትስትመላለሱ በጣም ይገርመኛል እና ይህ ህዝብ ደግሞ ካልዳነ ኢትዮጵያ አትተርፍም አራት ነጥብ አመሰግናለሁ
ትክክል አንድ ቀን ሀቁ ይወጣል አቶ ሰለሞን በጣም አመሰግናለሁ ዶክተር አለማየሁም በስልክ መቋረጥ ምክንያት ከውይይታችን ቢቋረጡም አቶ ዶክተር አለማየሁ አቶ ሰለሞን ውይይታችን በዚህ መቋጨት አለብን እንግዶቻችን ለሰጣችሁን ማብራሪያ በአድማጮቻችን በራሴና በሬዲዮኑ የዝግጅት ክፍል ላቅ ያለ ምስጋናዬን በማቅረብ በዚሁ ሰናበታችኋለሁ በዚሁ አጋጣሚ የኢትዮጵያ አንድነት ሬዲዮ ለሞሮሾ ገኔ አማራ ድርጅት ያለውን አድናቆት ይገልጻል ለትግሉም አጋሮች መሆናችንን በዚህ አጋጣሚ አረጋግጣለሁ ደና ይሁኑ ጤና ይስጥልኝ ጌታዬ
አመሰግናለሁ እኔ ጌታ ደና ሁኑልኝ
አድማጮቻችን የዛሬውን የመጋቢት 11 2008 ዓ.ም ወይም እንደነጮቹ አቆጣጠር የማርሽ 20 2016 ስርጭታችንን ለማጠናቀቅ ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ወርቁ ሞላ፣ ተኮላ ወርቁ፣ የተባረገ ወድማገኝ እንዲሁም እኔ በቴክኒክ ረዳትነት ቴዎድሮስ በቀለ በደህና ቆዩ ይያልክ እንሰናበታችኋለን ድል ለኢትዮጵያ ህዝብ
Chia 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 ch